ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ከዋሽንግተን ዲሲ በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ ስርጭት ጀመረ።
እሁድ ታህሳስ 1 2010 ዓ.ም
ኢትዮጵያ ውስጥ እየተከሰቱ ባሉ ግጭቶች ዙሪያ ውይይት ይዘናል።
የብሔር ግጭት አሸናፊና ተሸናፊ የለበት። በብሔር ምክንያት ግጭት ከተፈጠረ ማቆሚያውም ከባድ ነው። ሁሉም ሰው እንደ ሰው እንደ ሀገር የጋራ ጉዳይ አለን፣ የጋራ ሀገር አለን እና በዛ ላይ ተግባብተ መኖር አለብን። ወደ አመለካከት መቀየር ያለበት የሚመስል
የመጀመሪያው የአረና ትግራይ ህዝብ ግንኙነት ኃላፊ አቶ አምዶም ገብረስላሴ፣ የተከተሉት ደግሞ የአምቦ ዩኒቨርሲቲ ወሊሶ ካምፓስ መምህሩ አቶ ስዩም ተሾመ ናቸው።
ጤና ይስጥልን የተከበራችሁ አድማጮች፣ ከምሽቱ ዝግጅት ጋር አብረናችሁ የምናመሸው ጽዮን ግርማና
ጤና ይስጥልኝ እኔም ሶሎሞን አባተ ነን። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
እንደምናመሻችሁ። ለምሽቱ ዜናዎች ሄኖክ ሰማእግዜር ነኝ። በዚህ ዓመት የዓለም አቀፍ የሰብአዊ መብቶችን ቀን ሰመጉ የሚያከብረው አያሌ የሰብአዊ መብት ጥሰት እየተፈጸመ በሚገኝበትና ሀገሪቱ የምትገኝበትም ሁኔታ ከመቼውም በላይ አስጊና አሳሳቢ በሆነበት ጊዜ ነው ሲል አስታወቀ። የሲቪል ማኅበረሰብ ተቋማትን ያዳከመው የሕግ ገደብ እንዲነሳም ሰመጉ ጠይቋል። መለስካቸው አመሃ ዝርዝሩን ከአዲስ አበባ ልኳል።
ሰብአዊ መብቶች ጉባኤ ሰመጉ ዛሬ ለሰባኛ ጊዜ የሚከበረውን ዓለም አቀፍ የሰብአዊ መብቶች ቀን አዲስ አበባ በሚገኘው ዋና ጽሕፈት ቤቱ ሲያከብር በሰጠው ጋዜጣዊ መግለጫ ላይ እንዳመለከተው በሀገሪቱ ከፍተኛ የመብት ጥሰት እየተፈጸመ ይገኛል። በኢትዮጵያ ሕገ መንግሥት ሰብአዊ መብቶች ጥበቃና ዋስትና እንዳላቸው የደነገገ ቢሆንም በተግባር ግን በሕገ መንግሥቱም ሆነ ሀገሪቱ ባጸደቀቻቸው ዓለም አቀፍ ስምምነቶች የተዘረዘሩ በርካታ መብቶች ሲጣሱ ይታያል ብሏል መግለጫው። በዚህ ረገድ አሁን የምትገኝበትን ሁኔታም የድርጅቱ ሥራ አስፈጻሚ ኮሚቴ ሊቀመንበር አቶ ቁምላቸው ዳኜ ከጽሑፍ መግለጫው በንባብ አሰምተዋል።
የዚህ ዓመት ዓለም አቀፍ የሰብአዊ መብቶች ቀን የምናከብረውም በርካታ ዜጎች ሀሳባቸውን በነጻነት በመግለጻቸው ምክንያት ለእስር በተዳረጉበት፣ ብሔር ተኮር ግጭቶችና መፈናቀሎች በተባባሱበት፣ የመንግሥት ጸጥታ ኃይሎች በዜጎች ላይ አላስፈላጊና ያልተመጣጠነ የኃይል እርምጃ መውሰድ የበርካታ ንጹሐን ወገኖቻችንን ሕይወት በጠፋበትና አካል በጎደለበት ወቅት መሆኑ ሰመጉን በእጅጉ የሚያሳዝን ጉዳይ ከመሆኑም በላይ አገራችን አሁን የምትገኝበት ሁኔታ ከመቼውም በላይ አስጊና አሳሳቢ መሆኑን የሚያሳይ ነው።
በኢትዮጵያ ዘላቂነት ያለው ሰላምና መረጋጋት እንዲኖርና በሕዝቦችና በተለያዩ የህብረተሰብ ክፍሎች መካከል የመቻቻልና የመደማመጥ ባህል እንዲዳብር በተለይ በሰብአዊ መብቶች እውቀት ዜጎች ጥልቅ ግንዛቤ እንዲኖራቸው ሰመጉን የመሳሰሉ ተቋማት ትልቅ ድርሻ ሊኖራቸው እንደሚችል የጽሑፍ መግለጫው ጠቁሟል። ይሁንና እንዲህ ያሉ ተግባራትን ለማከናወን መንግሥት የጣላቸውን ሕጋዊ ገደቦች እንዲያነሳ ጠይቋል። በሌላ በኩል ሰማያዊ ፓርቲ ዛሬ በአዲስ አበባ በአምባሳደር ሲኒማ አዳራሽ ሕዝባዊ ስብሰባ አካሂዷል። ስብሰባው ኢትዮጵያ ትጠራለች በሚል አብይ ርዕስ ስር የተካሄደ ሲሆን ፓርቲው በሀገሪቱ ወቅታዊና አስጊ ሁኔታ ባለው ላይ ዜጎች እንዲመክሩ ያዘጋጀው የውይይት መድረክ ነው። ለዛሬው የውይይት መድረክ መነሻ ሐሳብ የሰጡት ፕሮፌሰር መስፍን ወልደማርያምና ዶክተር ያዕቆብ ኃይለማርያም ነበሩ። ውይይቱ በየሳምንቱ እሁድ ለሚቀጥሉት 3 ሳምንታት እንደሚካሄድም ታውቋል። በዚህ ስብሰባ ሕዝብ እንዲሳተፍ ትናንት ቅስቀሳ ሲያደርጉ የነበሩ የፓርቲው አመራር አባላትን ጨምሮ 12 ሰዎች እስከ ዛሬ በፖሊስ ቁጥጥር ስር እንደሚገኙ የሰማያዊ ፓርቲ የሕዝብ ግንኙነት ኃላፊ አቶ አበበ አካሉ ለቪኦኤ ተናግረዋል። በሁለቱ ርዕሰ ጉዳዮች ላይ ነገ ዝርዝር ዘገባ እናቀርባለን። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን ለዘገባው እናመሰግናለን። የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ ኢየሩሳሌምን የእስራኤል መዲና ሲሉ የሰጡት እውቅና በዛሬው ዕለት በሙስሊምና በአረቡ ዓለም የተቃውሞ ሰልፉ ቀጥሎበታል። በሊባኖስ በሚገኘው የዩናይትድ ስቴትስ ኤምባሲ የጸጥታ ኃይሎች በሰላማዊ ሰልፈኞች ላይ ከፍተኛ ግፊት ያለው ውሃ ሲረጩና አስለቃሽ ጋዝ ሲተኩሱ ውለዋል። ሰልፈኞቹ ወደ ኤምባሲው ድንጋይና ሌሎች ተወንጫፊዎችን ሲወረውሩና በትራምፕ ምስል የተሰራ አሻንጉሊት እንደዚሁም የአሜሪካና የእስራኤልን ባንዲራ ሲያቃጥሉ ታይተዋል። በዓለም ትልቅ የሙስሊም ሕዝብ ቁጥር ያላት ኢንዶኔዥያ ውስጥ በሺዎች የሚቆጠሩ ሰላማዊ ሰልፈኞች በጃካርታ በሚገኘው የዩናይትድ ስቴትስ ኤምባሲ ተቃውሟቸውን አሰምተዋል። በዮርዳኖስ፣ ቱርክ፣ ፓኪስታን፣ ማሌዥያ፣ ግብፅና ፍልስጤም የተቃውሞ ሰልፎች ተካሂደዋል። የተባበሩት መንግስታት ድርጅት በኮሪያ ሰርጥ የሚታዩ ውጥረቶችን በሰላማዊ መንገድ የመፍቻው ጊዜ አሁን ነው ሲል አስታወቀ። የመንግስታቱ ድርጅት ከፍተኛ የፖለቲካ ጉዳዮች ባለስልጣን በዚህ ሳምንት ሰሜን ኮሪያን የጎበኙ ሲሆን ከውጭ ጉዳይ ሚኒስትር ሪ ዩንግ ሆና ከምክትላቸው ፓክ ሚዮንግ ጉክ ጋር ተገናኝተው ተወያይተዋል። በስተመጨረሻም በዚህ ዓመት የኖቤል የሰላም ሽልማትን ያሸነፉት የዓለም የኒውክሌር ጦር መሳሪያዎች ከዓለማችን እንዲጠፋ የሚሰራው ቡድን አባላት እንደሆኑ ተገልጿል። ዜናው አበቃ።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ሄርዝ በ25 ሜትር ባንድ በ11695 በ12110 እና በ12140 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ ታህሳስ 1 2010 ዓ.ም ምሽት ፕሮግራም ነው።
ስለ ሳሙኤል ፈረንጅ
ታዋቂው ጋዜጠኛ፣ የተለያየ የሙያ ባለቤት ሳሙኤል ፈረንጅ ከዚህ ዓለም በሞት ተለይቷል። በ81 ዓመቱ ነው እንደተገለጸው። ከበደ አኒሳ ሳሙኤል ፈረንጅን ያውቀዋል?
ሳሙኤል ፈረንጅን በጣም ነው የማውቀው። በጣም ወዳጄ ወንድሜ ነበረ። ማስታወቂያ ሚኒስቴር ውስጥ በልዩ ልዩ ክፍል ነው አገለገል ነው። እሱ ቴሌቪዥን፣ እኔ ፕሬስ ነበርኩኝ።
አንጋፎቹ ጋዜጠኛና ንጉሴ አክሊል ስለ ሳሙኤል ፈረንጅ የሚወያዩት ይዘናቸዋል። ውይይት በኢትዮጵያ የወቅቱ ሁኔታ ላይ
ከቅርብ ጊዜ ወዲህ ኢትዮጵያ ውስጥ እየታዩ ያሉ የተቃውሞ እንቅስቃሴዎች ወይም ጥቃቶች በብሔር ላይ በቀጥታ የተነጣጠሩ ናቸው የሚሉ አስተያየቶች ቀድሞ ይሰማሉ። ሲጣሩ ደግሞ የጠፋው ሕይወት፣ የተጎዳውና የወደመው ንብረት እዚያው የሚኖሩ የተለያየ የጎሳ ምንጭ ያላቸው ሰዎች ሆነው መገኘታቸው ያመዝናል። በዚህ ጉዳይ ላይ በማኅበራዊ ሚዲያ ላይ በተደጋጋሚ በመጻፍ የሚታወቀውን የአምቦ ዩኒቨርሲቲውን መምህር ስዩም ተሾመና የአረና ትግራይ ሕዝብ ግንኙነት ኃላፊውን አቶ አምዶም ገብረስላሴን ጽዮን ግርማ አወያይታለች።
በእርግጥ ከቅርብ ማለት አንጻራዊ ቢሆንም በተለይ ግን በጣም ከቅርብ ጊዜ ወዲህ ውስጥ ኢትዮጵያ ውስጥ የሚደረጉ የተቃውሞ እንቅስቃሴዎችና የተቃውሞ እንቅስቃሴዎቹን ተከትሎ ወደ ብሔር ጥቃት የመሸጋገር ነገር መኖሩን ልክ ጥቃቶቹ እንደመጡ የሚሰጡ መግለጫዎች ይተነትናሉ። ከዛ ደግሞ አሁን በኳስ ደጋፊዎች መካከል ዘለፋና ስድብን ተከትለው ግጭቶች እየተበራከቱ መጥተዋል። ጉዳታቸው አነስተኛ ይሁን የሚያደርሱት ጥፋት አነስተኛ ከፍተኛ ይሁን የተለያየ ይሁን እንጂ መስተዋል ጀምሯል። በመቀሌም ባህር ዳርም በተለያዩ ቦታዎች እንደዚህ አይነት ነገሮች እየተከሰቱ ነው። ግና አሁን የቅርቡን ደግሞ የእሁዱን ብናይ በወልዲያ የተከሰተውን ነገር እናያለን። እና እንደው በዋናነት እንደዚህ ያሉ ግጭቶች መጀመሪያ የብሔር ግጭቶች ናቸው ወይም ብሔር ላይ የተሰነዘሩ ጥቃቶች ናቸው ወደሚል መደምደሚያ የሚያደርሱን ጉዳዮች ምንድን ናቸው? እስቲ ከአቶ አንዶም ገብረስላሴ ልጀምር።
እሺ፣ አመሰግናለሁ። እንደሚታወቀው ከቅርብ ዓመታት ወዲህ ያሉ በእግር ኳስ ብቻ ሳይሆን በመላው ሀገሪቱ ብሔር ለይቶ ማጥቃት እየተለመደ እየሆነ ነው። ከዛ አልፈውም እግር ኳሱም ብሔር ብቻ ሳይሆን የኢትዮጵያ የስፖርት አደጋገብ ስሜታዊነት ያመዘበነበት እና እንዲሁም ብሔር መሰረት ያደረጉ ጥቃቶችም ያሉበት ነው። የእሁዱም የወልዲያና የመቀለ ጨዋታ ተከትሎ ያጋጠመው ግጭት ብናይ የዚህ አካል ነው። የብሔር ጥቃት ነው ማለት የሚያስችለን ወይም ደግሞ የሚያስብለን ምክንያት ምንድን ነው? ኳሱ ከመካሄዱ በፊት ነው ጥቃቶችን የደረሱ። ገና ከእሁድ ሶስት ከሀያ ደቂቃ አካባቢ ነው የጀመረው ጥቃት እና የብሔር ግጭት ነው ለማለት ሊያስደፍር ይችላል። ይህም ደግሞ ብሔር ለብሔር ሳይሆን ክልሎችን እያስተዳደሩ ያሉት ፓርቲዎችም የሚመሩት የሚመስለው ምክንያቱም የፓርቲዎችን ግጭት ወደ ህዝቡ ወደ አባል ድርጅቶቹን ማለት ካድሬዎቻቸውን እያስተባበሩ ነው ወደ ግጭት እየሄደ ያለው ለማለት ፈልጋለሁ።
በጣም አመሰግናለሁ። እንደው ጥያቄ ይኖረኛል እዚህ ላይ ጥያቄውን እመጣበታለሁ እና እስቲ አቶ ስዩም ተሾመ እዚህ ላይ የሚሰጡትን አስተያየት እንስማ እና ወደ ጥያቄ እመጣለሁ።
የብሔር ግጭት በሚለው ላይ በአንድ መሰመር ያለብን ነገር ግጭቱ በዋናነት ወይም አንዱ ወገን ሌላኛውን ወገን ጥቃት የተፈጸመበት መሰረታዊ ምክንያት የዛ ብሔር አባል በመሆኑ ብቻ ከሆነና ምን መሰረት ያደረገ ጥቃት ከሆነ ብቻ ነው የብሔር ጥቃት ልንል የምንችለው። ከዛ ውጪ የተለያየ ተረስ ያላቸው የተለያየ አጋጣሚ ተፈጥሮ የተፈጠረ ግጭት፣ የቡድን ግጭት ወይም ኮንፍሊክት ብለን የምንለው ነው እንጂ የብሔር ጥቃት ለማለት አስቸጋሪ ነው። ለምሳሌ አሁን ከወልዲያ መቀሌ ከነማና በወልዲያ ከነማ በግጭቶች መካከል የተፈጠረው ግጭት እንደ መነሻ ግጭት ነው። የሁለት እግር ኳስ ቡድን ደጋፊዎች የራሳቸው የማይግባቡበት አልባሌ ንግግሮች የፈጠረው ግጭት ነው እና ወደ ብሔር ጥቃት ተቀይሯል ወይ ብሎ ለማለት መነሻ የሚሆነው ከእነዚህ ከሁለቱ የግጭቱ ተሳታፊዎች ወገኖች ውጪ ያሉ ሌሎች ትግራይ ብሔር ተወላጆች በከተማ ውስጥ የሚኖሩ ሰላማዊ፣ በግጭቱ ተሳታፊ ያልሆኑ የራሳቸው ኑሮ የሚኖሩ ሰዎች የትግራይ ብሔር ተወላጅ በመሆናቸው ብቻ ተፈልገው ታስተው እነዛ ሰዎች ላይ ጥቃት የተፈጸመ ከሆነ የብሔር ግጭት ብለን ልንል እንችላለን። ከዛ ውጭ ግን በአጠቃላይ ብለን ስንል ለምሳሌ በወልዲያ የተከሰተው ነገር ምንድን ነው? እነዚህ እግር ኳስ ደጋፊዎች ተጋጩ። የአንዱ ደጋፊ አንደኛውን እያባረረ እየተከታተለ ጥቃት መፈጸም ጀመረ። እነሱ የገቡበትን ሆቴል ጥቃት መፈጸም ጀመሩ እና አዳላይም ነው የንግድ ተቋማዊ ወደ ማቃጠልም ነገር ፋፋበት ሁኔታ ነው ያሉ። ግን በጥቅሉ ሲታይ መነሻውም ግጭት ነው። የብሔር ግጭት ብሎ ለማጠቃለል ስጋሪ ነው የሚመስለኝ። ዘኔ
አቶ አንዶም፣ እነዚህ ግጭቶች ምሳሌዎችን ማንሳት እንችላለን? ጎንደር ላይ የተከሰተው ከዛ መቱ፣ ከዛ ደግሞ ቡኖ በደሌ የተከሰቱትን ነገሮች ስናያቸው የድንበርና የብሔር ግጭት ነው የሚለው ነገር ቀድሞ ዜናው ይመጣና በኋላ ላይ ግን የደረሱትን ጉዳቶች፣ አደጋዎች፣ ጥቃቶች፣ ሞቶች ሲታዩ ከሁሉም ብሔር ሰዎች ህይወታቸው አልፎ አካላቸው ጎድሎ ቤት ንብረት ወድሞ ተቃጥሎ ይታያል። ጥቃቱ ሲታይ ሁሉን የሚያማከለ ይሆናል እና መጀመሪያ ላይ እነዚህ ነገሮች የብሔር ጥቃቶች ናቸው ማለት ይቻላል ወይ? የብሔር ጥቃቶች ከሆኑ ለምሳሌ የስቴዲየም ጨዋታ ከሆነ የብሔር ጥቃት ከሆነ ሙሉ የስቴዲየም ተጫዋች ከተሳተፈበት ጥቃቱ በጣም ሰፊ ይሆናል ተብሎ ይታመናል። ህዝብና ህዝብ ወይም ብሔርና ብሔር ከሆነ ደግሞ በአንድ ሀገር የሚኖሩትን ህዝቦች በሙሉ እንደሱ አይነት ጥቃት ይኖራል። ግን እስካሁን ድረስ ህዝቡንም ስናነጋግር የሚሰጠን ተከባብሮ አብሮ በመኖሩ ላይ ጠንካራ እምነት ያለው ነው የሚል ነው እና በእናንተ በኩል ወይም አንተም ጉዳዩን በቀጥታ ትከታተላለህና ይህንን የብሔር ጥቃት ነው እየተፈጸመ ያለው ብሎ ማለት የሚያስችል የሚያስተማምን ነገር ምንድን ነው?
አሁን እንደገለጽችው በጎንደርም በመቱም እንደ መነሻ ብንወስድ ጥቃት ሲፈጸም እየተሰማ የነበረው መፈክር ማየት እንችላለን እና ምሳሌ በትግራይ ተወላጆች ላይ የብሔር ጥቃት ነው የሚያስብለው በድምፅም ጭምር ስለ ትግራይ ብሔር እናጠፋለን፣ ይውጡልን፣ እንገድላለን የሚል መፈክሮች ስላሉ ነው። አሁን እሱ ግጭት ብቻ አይደለም ብሔር ጥቃት የሚያስብለን። በወልዲያም ብንሄድ ዝግጅት የተደረገበት ነው የሚመስለው። የኳስ እንዳንለው ኳሱ ከተጀመረ በውጤት ምክንያት ብጥብጥ ሊኖር ይችላል። ይሄ ግን ከኳስ በፊት ኳሱን ሳይጀመር ኳስ ገና ሰዓታት እየቀረብ ነው ጥቃቶች እየተፈጸመ ያለው። በመቱም የትግራይ ተወላጆች ጥቃት ደረሰባቸው የሚባለው መፈክራቸውን መውሰድ እንችላለን። ከዛ የጸጥታ ኃይሎች ናቸው። የጸጥታ ኃይሎች ቁመው እያዩ ነው ጥቃት እየተፈጸመ ያለው። ስዩም እንደገለጠውም የንግድ ተቋማት ከእንቅስቃሴ ምንም ግንኙነት የሌላቸው ሲቪል ከማህበረሰቡ ጋር ለዘመናት በሰላም የኖሩ ሰዎች የጥቃት ሰለባ እየሆኑ ነው። በጎንደርም በመቱም ትናንትም በወልዲያም የታየው ይሄ ነው። ለዚህ ምክንያት አለ። ህብረተሰቡ ይሁን የአጋር ድርጅቶች ናቸው የአቻ ድርጅቶች የሚባሉትም አሉታዊ የሆነ ህወሀትና የትግራይ ህዝብ አንድ ናቸው የሚል የተዛባ አመለካከት የፈጠረው የኢህአዴግ አምባገነናዊ አገዛዝ ወደ ትግራይ ህዝብ ማላከት አለ። ስለዚህ ይሄ በተለይ በትግራይ ተወላጆች ላይ ጥቃት የሚፈጸመው የትግራይ ህዝብና ህወሀት አንድ ናቸው ይባልና የኢህአዴግን ያደረሰው ግፍ አምባገነናዊ ባህሪ የተለያዩ እርምጃዎች የትግራይ ተወላጅ እንደፈጸመው መውሰድ አለ፣ በሰላይነት መጠርጠር አለ። ይሄ የስርዓቱ ሰለባ እየተደረገ ነው። በአጋጣሚ ሳትም በፕሮፓጋንዳም ጭምር በሌላ በኩልም በሌሎችም ለምሳሌ በኦሮሚያና በሶማሊያ ያጋጥመው ተመሳሳይ ነው። ሶማሊያውም ተፈናቅለዋል፣ ኦሮሞም ተፈናቅለዋል። እና ይሄ ነገር ወደ ብሔር ግጭቶች እየሄዱ ነው። በፖለቲካ ያለ ኃይሎች የእንቅስቃሴያቸው አማራጭ አድርገው እየተጠቀሙበት ስለሆነ ነው።
አቶ ስዩም እዚህ ጋር የምትለው ነገር አለ?
አንደኛ አሁን አምዶም እንዳነሳው ሌሎች የህወሓትና የትግራይ ህዝብ አንድ ናቸው እያሉ ያንን እንደ መነሻ አድርገው ጥቃት እየፈጸሙ ነው ብሏል። በእርግጥ ይሄ ሀሳብ የማን ነው? የህወሓት የፖለቲካ አይዲዮሎጂ አይደለም ወይ? የፖለቲካ አመለካከት አይደለም ወይ? ህወሓት ክልል ትግራይ ህዝብ የለም፣ ትግራይ ህዝብ ከሌለ ህወሓት የለም ብሎ የሚለው አጀንዳ የሚያረመደው ህወሓት ራሱ እኮ ነው እንጂ ሌላ ወገኖች አይደሉም። ይሄ እንግዲህ እንደ በአጭሩ ስንመለከተው ነው። መሰረታዊ ምክንያቱ የዚህ ግጭቱ መሰረታዊ ምክንያቱ ምንድን ነው ብለን ግን ስንጠይቅ አሁንም እዚሁ በህወሓት የፖለቲካ አይዲዮሎጂና አመለካከት ላይ የተመሰረተው መንግስታዊ ስርዓት ነው መነሻው። ብሔርተኝነት የተመሰረተ የፖለቲካ አመለካከት በዋናነት በሀገሪቱ ውስጥ እንደ ማንኛውም ሀገር ሀገር አኩሪ ታሪክ አላት። በቀድሞ ትላንት ላይ አኩሪ ታሪክ አላት፣ እንዲሁም አሳፋሪ ታሪክ አላት። ከአኩሪ ታሪክ ይልቅ አሳፋሪን ታሪክ ቂምና ጥላቻን የሚሰብክ የፖለቲካ አመለካከት ላይ የተመሰረተ የህወሓት የፖለቲካ አይዲዮሎጂ ዛሬ ላይ አብረን እያለን አንድ ሀገር ውስጥ እየኖር በአንድ ስርዓት ስር እያለን ከአንድነታችን ይልቅ ልዩነታችን የሚሰብክ የፖለቲካ ስርዓት ነው ያለን። ነገ ላይ የጋራ የሆነ ዕጣ ፈንታ፣ የጋራ እድል፣ የጋራ ተስፋ ያለን ህዝቦች ሆነን ሳለን ፍርሃትና ስጋት ነው የሚሰብከው። ይሄ አለመተማመንና ጥርጣሬ ፈጥሯል። ማህበረሰቡ መካከል የፍርሃትና ስጋት ስሜት ፈጥሯል። አክራሪ አመለካከት፣ የተበዳይነት፣ የወገንተኝነት አመለካከት ሰርጾ እንዲገባ ያደርጋል። ይሄ አክራሪ አመለካከት ልክ እንደ ደረቅ ሳር አጋጣሚ ነው የሚጠብቀው፣ ትንሽ ጭረት ነው የሚጠብቀው። የተወሰነ ጭረት ስትከሰት ነገሩ ሁሉ ተቀይሮ ወደ አመፅ፣ ሁከት እና ብጥብጥ ሁሉ ሊያደርስ መጨረሻዊ ነው ብለን ስንል እስከ የዘር ጥቃት፣ ዘር ማጥፋትና ሊያደርስን የሚችል ነው እና ስረ መሰረት ይህም ያለው ብለን ስንል እኔ ከሌለው የትግራይ ህዝብ የለም የሚለውን የፖለቲካ አጀንዳ የሚያራምደው ህወሓት። በእርግጥ አምዶም እና የሱ ባልደረቦች እጅግ በጣም አደንቃቸው ማከብራቸው ሰዎች ናቸው። ይህንን የፖለቲካ አመለካከት ከመታገል አንጻር ትልቅ ስራ እየሰሩ ነው ያለው። ሆኖም ግን አቋራጭን መመልከት የለባቸውም። ከዛ ይልቅ የችግሩ ስረ መሰረት እዚህ ውስጥ ነው ያለው። አረና ትግራይም ቢሆን ደው በጥድፊያ ነገሮችን አይቶ የብሄር ግጭት ተፈጠረና የትግራይ ህዝብ ተገደለ ብሎ ከማለት ይልቅ ምክንያቱ ምንድን ነው፣ ለምንድን ይሄ ነገር የተፈጠረው ብሎ ማየት፣ የሆነውን ብቻ ሳይሆን ያልሆኑንም ማየት። ለምሳሌ በአማራ ክልሎች በብዙ ሺህ የሚቆጠር የትግራይ ህዝብ ተወላጆችና ነዋሪዎች አሉ። ኦሮሚያ ክልል ውስጥ በሚሊዮን የሚቆጠር አማራ ህዝብ አለና ይህ ሁሉ ህዝብ በሰላም እየኖረ በሰላም ወጥቶ እየገባ እያለ እንደ ትልቅ ነገር ተደርጎ የሚወሰደው በነገደሌ ወይም አርሲነገሌ ወይም ደግሞ ሰሙሄር የተከሰተው አንዲት ግጭት ነው። ግን ሚሊዮኖች እኮ በሰላም አብረው እየኖሩ ነው። በተመሳሳይ እዚህም ኦሮሚያ ውስጥ ብዙ የትግራይ ብሔር ተወላጆች አሉ፣ በሰላም እየኖሩ ነው። አማራ ክልል ውስጥ እንደዛው እየኖሩ ነው። ግን ግጭቶችን የማስፋት ቂምና ጥላቻን የመስፈክ ላይ የተመሰረተ የህወሓት የፖለቲካ አይዲዮሎጂ ነው። ነገሮችን አጋኖ ሁሉንም ነገር ከብሔር ጋር አያይዞ ጥቅምንም ጉዳቱንም ግጭቱንም ሰላሙንም በብሔር ልዩነትና በብሔር አያይዞ የሚመለከተው እይታ ነው መሰረታዊ ችግር። የግጭቱ መነሻ ያ ነው እና ሁሉም ሰው እንደ ሰው እንደ ሀገር የጋራ ጉዳይ አለን፣ የጋራ ሀገር አለን እና በዛ ላይ ተግባብተን መኖር አለብን። ወደ አመለካከት መቀየር ያለበት የሚመስለኝ
ሁለታችሁም፣ አቶ አንዶምም አቶ ስዩምም የጠቀሳችሁት ግጭቶች አሉ፣ ግጭቶች ተፈጽመዋል። የእለት ግጭቶች የሚነሱትም ወይም የሚቀሰቀሱበት ምክንያት እንደየ አካባቢው ይለያያል። በአጠቃላይ ግን በሀገሪቱ እየተከሰቱ ላሉት ግጭቶችና ችግሮች ዋነኛ መንስኤ ገዢው ፓርቲ የሚከተለው የፖለቲካ ርዕዮተ ዓለምና ለ26 ዓመታት የተራመደው የፖለቲካ አቋም ነው የሚል ሀሳብ ነው በአጠቃላይ የሰነዘራችሁት። ምክንያቱ የተለያየ ይሁን እንጂ ግን ግጭቱ እየተፈጠረ ነው። ሰዎች እየሞቱ ነው፣ እየተፈናቀሉ ነው፣ ለረጅም ጊዜ ለፍተው ያፈሩትን ንብረት እያጡ ነው። የሚወጡት ዘገባዎች ይህንን ነው የሚያሳዩት። አስቀድሜ በጥያቄ ለማንሳት እንደሞከርኩትም ግጭቶች በተከሰተባቸው ቦታዎች ሁሉ በሂደት የሚገኙት መረጃዎች የሚያሳዩት የጉዳቱ ሰለባዎች የሚሆኑት ከሁሉም ብሔር የተውጣጡ ማህበረሰቦች ናቸው። ነገር ግን ከግጭቱ መንስኤና ከደረሰው ጉዳት ጎልቶ የሚሰማው ድምፅ የከሌ ብሔር በዚህ ቦታ ላይ ተጠቃ የሚለው ነው እና ለምን ይሄ ድምፅ ጎልቶ ይሰማል የሚለውን ጥያቄ ላንሳ። አቶ አንዶም በቀጥታ ይህን ጥያቄ ለእርሶ ልሰንዝር። ይህን ጥያቄ በቀጥታ አሁን ለእርሶ የሰነዘርኩበት ምክንያት ደግሞ በቅርቡ ሁለት በተከሰተው በወልዲያው ግጭት ቀድሞ የመጣው ይሄ ተጠቅቷል የሚልና እንደ እርሶም በፌስቡክ ገጾት ላይ እንደ ባይሆን አስክሬን ስጡን የሚል መልእክት ጽፈው ነበር እና ከሁለት ቀን በኋላ ደግሞ ሲጣራ አስክሬን ስጡት ያሉት ሟች እዛ ወልዲያ አካባቢ የቀብር ስነስርዓቱ የተፈጸመ መሆኑ ተረጋግጧል። እና እንደው እንደ አንድ ኃላፊነት የሚሰማው ሰው ፌስቡክ ላይ የሚወጡትም ጽሁፎች እንደዚህ አይነት ሀሳብ ያላቸው ናቸው እና ለምንድን ነው ይሄ ቀድሞ የሚሰማው? እስቲ አቶ አንዶም በዚህ ላይ ማብራሪያ ይስጡን።
ግጭቶች ሲያጋጥሙ የብሔር ግጭት ነው ተብለን የሚገለጽበት ምክንያት ሁሉም ግጭቶች አይደለም እንደዚያ የሚባለው። እንቅስቃሴው አንድ ብሔር ላይ ትኩረት ያደረገ ሲሆን ነው እንደዚህ የሚባለው እንጂ ግጭቶች አሉ፣ አካባቢዎች ግጭቶች ይከሰታሉ። ግን ይሄ የብሔር ግጭት የሚባለውን አንድ ብሔር ላይ ትኩረት አድርጎ ከነ መፈክሮችም ከነ እንቅስቃሴዎችም ከነ ጉዳትም በተባለው ብሔር ጥቃት ሲደርስ ነው። የብሔር ጥቃት የሚባለው ዝም ብሎ የብሔር አጀንዳ ለማንሳት አይደለም። በተደጋጋሚ እንቅስቃሴው ከነ መፈክሩ ከነ ጥቃቱ አንድ ብሔር ላይ ትኩረት ያደረገ ስለሆነ ነው። የወልዲያው ጉዳይ ስናይ እንዲያውም አሁን ሬሳም እየገባ ነው ተብሏል። አሁን መንግስት አልገለጸውም እንጂ ሁለት ሬሳ መቀለ ገብቷል የሚል ለሁለቱ ይወራል።
አቶ አንዶም ከዚህ በፊትም ቃለ መልስ አድርገን ነበር ከርሶ ጋር። ወራል የሚሉ መረጃዎችን ማሰራጨት ቀጥሎ ለሚመጣው ጥፋት ምክንያት አይሆንም ወይ? ያልተረጋገጠ ነገር ይዞ አሁንም ደግሞ ይሄንን ጥያቄ ማነሳው፣ ለምሳሌ የተፈጠሩትን ግጭቶች አሁን ትኩረት አደረግንና ወልዲያ ላይ የተከሰተው እንደ ምሳሌ አነሳን እንጂ በጣም በርካታ ናቸው ከዚህ በፊት የተከሰቱት ነገሮች። በኋላ ላይ ተጣርተው ሲመጡ የሚሞተውም ሰው፣ ንብረት የሚወድመውም፣ የሚቃጠለውም፣ የሚሰደደውም ሰው ከተለያየ ማህበረሰብ የወጣ ነው የሚሆነውና ይወራል የሚል መረጃ ማሰራጨቱ ቀጥሎ ለሚመጣው ጥፋት እሳት ማቀበል አይሆንም ወይ? አሁንም እንደገና እየደገሙት ነው ይወራል ብለው።
አሁን የባለፈውን የመቱል ልንገርሽ፣ እንደዚህ ስማቸው ነገረን ብለሽ ነበር ባለፈው ቃለ መጠይቅ ስናደርግ። አሁን የኦሮሚያ ኮሚኒኬሽንም በትግራይም ተጋሩ አይደሉም የሞቱ ተብሎ ነበር። ቆይቶ ግን ነገሬው ከተረጋጋ ግን አድራሻቸውም ስማቸውም ይታወቃል። አሁን መደበቅ አለ ይደበቃል እንጂ ዝም ብሎ ከመሬት ነስት አይደለም መረጃው የሚደርሰው ወይም የሚወራው። እና ይሄ ነገር ሌላ ቀን በተወራ ነው ውሸት አይደለም ለማለት ነው።
ጎልቶ የሚሰማው ድምፅ ጉዳቱና የከሌ ብሔር ተጠቃ የሚለው ነው እንጂ ጠባጫሪ ምክንያቶች ደግሞ አሉ። እነዚህ ነገሮች የሚቀሰቅሱ የሚያነሳሱ ምክንያቶች አሉ። እነሱ ሲወገዙ አይሰሙም። ለምሳሌ አሁን አቶ አንዶምም እነዚህ ምክንያቶች አሉ፣ ለምሳሌ ዘለፋና ስድድብ በመሀል ይመጣል ወይም ከየት እንደተነሳ እናቀውም ይላሉ። ከግጭቱ በኋላ የምናነጋግራቸው ሰዎች የሆነ ቦታ ላይ ተነሳ ይላሉ። ከዛ እንዴት ተነሳ፣ በምን ተነሳ፣ ማን ያመጣው የሚለው ነገር ተዳፍኖ ይቀራል። እና እንደዚህ አይነት ነገሮች በይፋ የሚወገዙበት መንገድ የለም ወይ? ወይም እንግዲህ ማህበራዊ ሚዲያ ላይ ትጽፋላችሁ አቶ አንዶምም አቶ ስዩምም፣ እና እነዚህን ጠባጫሪ ምክንያቶችስ በይፋ ለምን አታወግዟቸውም? ምንድን ናቸው ምክንያቶች ውስጥ? እስቲ አቶ ስዩም።
አንደኛ የችግሩ ስረ መሰረት የቱ ነው ብለን ስንል መለየት ያለብን ነገር አለ። አሁን ይሄን ያህል ሰው ሞተ፣ የዚህ ብሔር ተወላጆች ተጎዱ፣ ተፈናቀሉ የሚለው ነገር አለ። ለዚህ መፈናቀልና ለዚህ ጉዳት መድረስ ምክንያት የሆነው ምንድን ነው? መወገዝስ ያለበት የቱ ነው ብለን ስንል የብሔርተኝነት አመለካከት አለ። ሁለተኛ ነገር ደግሞ በዛ ተቃራኒ የሆነው የእኩልነት አመለካከት አለ፣ በእኩልነት መርህ ላይ የተመሰረተ አመለካከት እና እነዚህ ሁለቱን ነገሮች በንጽጽር ብንመለከታቸው የችግሩን መንስኤ በግልጽ ለማሳየት ይረዳናል። ብሔርተኝነት ላይ የተመሰረተ የፖለቲካ አመለካከት አሁን የኢህአዴግን መንግስት በዋናነት ህወሓት ኢህአዴግ የሚያራምደው የፖለቲካ አመለካከት በምን እሳቤ ላይ የተመሰረተ ነው? አንደኛ ወገንተኝነት ላይ የተመሰረተ ነው። የብሔርተኝነት እሳቤ በባህሪው ወገንተኝነት የሚንጸባረቅበት ነው። ሁለተኛ የተበዳይነት ስሜት በውስጡ በግልጽ የሚታይ ነው። ተበድያለሁ፣ ተጨቁኛለሁ፣ ከሌሎች በተለየ በደልና ጉዳት ደርሶብኛል የሚል ስሜት የተመሰረተ አመለካከት ነው። ሶስተኛ ነገር ይሄ ብሔርተኝነት ስሜት ለራስ ብሔር ከማሰብ ከወገንተኝነቱም እና ተበድያለሁ ብሎ ከማሰቡ በተጨማሪ በውስጡ ሌላ ምን ይዟል? ጥላቻና የጠላትነት ስሜት አለ። ብሔርተኝነት ወይም ብሔርተኛ የሚለው ቃል ትርጉም በራሱ የራሱን ብሔር ለሌሎች አብልጦ የሚወድ እና ለሌሎች ብሔሮች ጥላቻ የሚያሳይ የሚል ይሄ የመገበ ቃላት ስጭው ነው የቃሉ ራሱ የብሔርተኝነት እና በእነዚህ እንግዲህ በሶስት አሉታዊ የሆነ ተጽዕኖ በሚፈጥሩ እሳቤዎች ላይ የተመሰረተ የፖለቲካ ስርዓት ነው አሁን በሀገሪቱ ለሚታየው ችግር መሰረቱ። በተቃራኒው ምን መሆን አለበት ብለን ነው የምንለው እኛ እኔ በግሌ ፖለቲካ ስርዓቱ በእኩልነት መርህ ላይ የተመሰረተ መሆን አለበት። በእኩልነት መርህ ላይ የተመሰረተ ከሆነ እሳቤው ምንድን ነው የሚለው ሁሉም ሰው እንደ አንድ ሀገር ዜጋ እኩል መብት፣ እኩል ነጻነት፣ እኩል ተጠቃሚነት ይገባዋል ብሎ ነው መነሻ የሚያደርገው። በዚህ መሰረት ሁሉም ሰው እኩልነት መርህ አንጻር ስትመለከችው በሌሎች ላይ የደረሰ በደል ወይም ጥቅም በራስሽ ልክ ነው የምትመለከችው። ስለዚህ በሌሎች ላይ በጎ ነገር ሲደርስ ለሁላችንም በጎ ነው ብለሽ ታስቢያለሽ። በሌሎች ላይ መጥፎ ነገር ሲደርስ ለሁላችንም መጥፎ ነው፣ ለሁላችንም አይበጅም ብለን እናወግዘዋለን ያንን ነገር። እኔ በየትኛውም ብሔር፣ በየትኛውም ሀገር፣ በኢትዮጵያ ውስጥ ብቻ አይደለም በየትኛውም የዓለም ክፍል ሰው በሰውነቱ በሆኑ በብሔሩ ሆኖ በተገኘው ነገር ጥቃት ሲፈጸምበት አወግዛለሁኝ፣ መፈጸም የለበትም ብይላለ። የብሔርተኝነት አመለካከት ግን ምንድን ነው? ቅድም በጠቀስኳቸው በወገንተኝነት የተበዳይነት እና የጠላትነት መንፈስ ላይ ተመሰረተ የፖለቲካ አካሄድ እንደመሆኑ አመለካከቱ በራሱ ነገሮችን ሁሉ ከራስ ጥቅም አንጻር፣ ጉዳትንም ከራስ አንጻር የመመልከት ሌሎች መልካም ጎኖች በሙሉ ተረስተው ይወጣሉ። በራስ ላይ የደረሰ በደል ከምንም በላይ ተጋኖ ሲቀርብ በሌሎች ላይ የደረሰው በደል ደግሞ ቁጥር ብቻ ሆኖ ይቀራል። ሰው እንደ ሰው በሰብአዊነት በእኩልነት ሁሉም ሰው እኩል መብት ነፃነት ይገባዋል ብሎ በማሰብ በእኩልነት መርህ የምትመለከት ከሆነ ሌሎች ላይ የደረሰው በደል አንቺ ላይ እንደደረሰ አድርገሽ ስለምታስቢ ያን ነገር ታወግዣለሽ። ያን ነገር እንዲቆም የተቻለሽን ሁሉ ጥረት ታደርጊያለሽ። ሆኖም ግን ብሔር አመለካከት ችግሩ ምንድን ነው? በሌሎች ብሔር ተወላጆች ላይ የደረሰን በደል ከቁጥር አንዘል።
አቶ አንዶም፣ በእናንተ በኩል እንግዲህ በአረናም በግልም እንደዚህ አይነት አደጋዎች ሲፈጠሩ አጠቃላይ ሁኔታዎቹን ለምን ደግሞ አታወግዟቸው? ቅድም ከአቶ ስዩምን እድል ከመስጠቴ በፊት እንደሰነዘርኩት የግጭቶቹም እኮ መነሻዎች አሉ። ለምሳሌ ስድድብ፣ ዘለፋ፣ ውረፋ እንደዚህ አይነት ነገሮችም አሉ። ከግጭቱ በፊት የሚመጡ ምክንያቶች አሉና ጠቅልሎ አንድ ላይ ለምን አይወገዝም? ትልቁ ጉዳቱ ሰለባው አይረሳም ወይ? በዚህ ውስጥ
እንደዚህ አይነት ግጭቶች ሲያጋጥሙ መነሻው ምክንያት መወገዝ አለበት የሚለው ትክክል ነው። ግን እዚህ ላይ ከሁሉም አቅጣጫ ነው የሚመጣ ለዚህ ላለፈ ይሄ መወገዝ አለበት፣ በዚህ ላይ መሰራት እንዳለበት አያጠያየቅም። ይሁን እንጂ እዚህ ላይ ወደ ጥቃት ሲመጣ ዝግጅት ይደረግበታል እኮ። አሁን ጥቃት በመፈጸም አንዱ አካል ዝግጅት ያደርግበታል እንጂ ስለተተዳደረ ፈቃላት በተናገር አይደለም፣ ስለተተዳደረ አይደለም። አመራሮቹ ድርጅቶቹ እጅ አላቸው። ስለዚህ የብሔር ግጭት እንደ ፖለቲካዊ ተቃውሞ እንደ መንግስታትም እንደ የክልል መንግስታትም እንደ ድርጅትም ተቃውሞውን የመግለጫ ምክንያት ነው እንዲሆን ያለው እና መቃወም ያለብን ተራ መስተዳደር አይደለም። ከኋላው እየገፋ ያለው እያደራጀ ያለው አካል ነው መኮንን ያለበት። ይህን መወገዝ ያለበት ሲም እንደገለጸው ይሄ ነገር ህወሀት የትግራይ ህዝብና ህወሀት አንድ ናቸው እያለ በህወሀት የሚሰጡ ጥፋቶች ወደ ትግራይ ህዝብ እንዲጠቃለሉ ይፈልጋል። በተቃራኒው ተቃውሞ የሚዳሩ ኃይሎችም የህወሀት ፕሮፓጋንዳ ይደግማሉ። ይሄ ከሁለት ወገን የሚመጣ ፕሮፓጋንዳ ትግራይ ህዝብ ለምሳሌ እንዲጠቃ መነሻ ይሆናል። ስለዚህ ሌላ ማለት በኢህአዴግ ፓርቲዎች ልዩነት ሲፈጠር ሰለባ የሚደረገው የትግራይ ህዝብ ነው። በቤንሻንጉልና በአዴን አንድ ነገር ሲፈጠር ሰለባ የሚሆኑት የአማራ ተወላጆች ናቸው። ስለዚህ በዚህ ጉዳይ ላይ ከሁለት ወገን የሚንቀሳቀስ ፕሮፓጋንዳ የሚንዘ ፕሮፓጋንዳ መቆም አለበት። አሁን አብዛኛው ሰው የብሔር ፖለቲካ ብቻ የፈጠረው ያስመስለዋል። አይደለም። በሀገራችን ዲሞክራሲያዊ ስርዓት የሌለን ነው። ዲሞክራሲ ስለሌለ ሁሉ ነገር የህግልና የለም፣ ነጻ ሚዲያ የለም፣ ምርጫ የለም፣ ነጻና ዲሞክራሲ ፍትሃዊ የሆነ ምርጫ የለም። በአዴን ህወሀት ኦህዴድ የህዝብ ምርጭ ውክልና የላቸው በራሳቸው መሰፈርሰር ዘርሰው ነው እየወሰዱት ያሉት እና ህዝብ ሊወክሉ አይችሉም እነዚህ አምባገነን ገዢዎች። ስለዚህ መታየት ያለበት ለምን አላማ ነው ይዘዋል ያለው ነው። ሁሉም ፖለቲካዊ ትርፍ ለማግኘት የብሔር ቅስቀሳ ያደርጋል። ይሄ ነው በዋናነት መኮነን ያለበት። ሁላችንም መታገል አለብን። እንደ አረናም እንደ መድረክም ተመሳሳይ ግፎች ሲፈጸሙ ኮንነናል። የእነዚህ ሁሉ ችግር ዲሞክራሲያዊ ስርዓት የለንም፣ ልዩነትን የሚያቻችል ምህዳር የለም። ብሔር በራሱ ችግር ሊሆን አይችልም። በብሔር ብቻ ስለ ብሔሩ ጥቅም ከታገለ ሌላውን ይታገላል። ይሄ አይደለም ዋነኛው ችግሩ በሀገራችን። የእኩል ተጠቃሚነት የለም፣ ልማት የለም፣ ዲሞክራሲ የለም፣ ፍትህ የለም። ስለዚህ በዚህ ያገኘው ቀላሉ የፖለቲካ መሳሪያ የተደረጋለው የብሔር ነው። ብሔር ለብሔር ያጋጩ መቀስቀስ ነው ለዚህ አደጋ ሊያደረሰን ያለው እና ይህንም መታየት ያለበት።
በዚህ ሁሉ ውስጥ ግን አሁን እናንተ በምትነጋገሩት ውስጥ ጉዳት የሚደርስባቸው ህዝቦች አሉ። አሁንም ድረስ የዚህ ጉዳት ሰለባ የሆኑ የተፈናቀሉ፣ ንብረታቸውን ያጡ፣ የሚወዷቸውን ሰዎች የቀበሩ ሰዎች ህዝቦች አሉ። በኢትዮጵያ አገር ውስጥ ያሉ የተለያዩ ህዝቦች አሉ። እነዛ ሰዎች የጉዳቱ ሰለባዎች ናቸው። ይሄ ነገር እንዳይቀጥል፣ ሰዎች አብሮ መኖራቸውን እንዳይታወቅባቸው፣ በሰላም ወጥተው መግባት እንዲችሉ፣ በተለይ ደግሞ ትልቁ የሚያስተሳስረው የኢትዮጵያን ህዝብ አንዱ ጎረቤት ለጎረቤት ተከባብሮ መኖሩ ነው እና ያንን አብሮነቱን ይሄ ፖለቲካው እንዳያበላሽበት እና ወደፊት ሌሎች ሰዎች የዚህ ጉዳት ሰለባ እንዳይሆኑ እንደው በየግላችሁ የአጭር ጊዜ መፍትሄ የምትሉት ነገር ምንድን ነው? አቶ ስዩም፣
ስር ነቀል ለውጥ ለማምጣት ከተፈለገ ይሄ በወገንተኝነት ተበዳይነትና ጥላቻ ላይ የተመሰረተ የፖለቲካ ስርዓት መወገድ አለበት ነው። እሱ ነው መፍትሄ ሊሆን የሚችለው። እሱ ነው የችግራችንን ይሄ ብሔር ለብሔር ግጭትን መሰረት እየሆነብን ያለው። ያ እንዳለ ሆኖ አሁን ቅድም እንዳልሽው እንደው የተጎዱ ሰዎች አሉና ህይወታቸው ላይ ጥቁር ጠባሳ ያሳረፈባቸው ሰዎች አሉ ግን ስንል የእነሱን መከራና ስቃይ ለመረዳት እንደ ሰው ማሰብ ይሆናል። እንደ ሰው ስናስብ ይህ ሁሉ ሺህ ህዝብ መፈናቀልና መሞት አይደለም። የአንድ ሰው ሞት ብቻ በራሱ በቂ ነው። በራሳችን ችግር እኛ ላይ ቢደርስ ብለን እንደ ሰው በሰብአዊነት ስናስብ መከራ ስቃዩ ጉዳቱ ይሰማናል እና ያን ስቃይ ማንም ሰው ላይ አይድረስ ብለን እናስባለን። ስለዚህ በሌሎች ላይ የደረሰ ስቃይ በራሳችን ልክ እንመልከት፣ በሰውነት እናስብ፣ ለሰብአዊ መብትና ክብር ቦታ እንስጥ። በዛ ልክ ስናስብ ማንኛውም አይነት እንደዚህ ያለ ጥፋት እናወግዛለን፣ እሱም እንዲቆም ጥረት እናደርጋለን። እኔ ላይ በደል ሲደርስ ብቻ ያዙ ልቀቁኝ ማለት በሌሎች ዘንድ ጥላቻን እንደመስበክ ነው። የራስን ጥቅም አጋኖ ማቅረብ፣ የራስን ጉዳት አጋኖ ማቅረብ፣ የሌላውን ጉዳት አለመረዳት፣ የሌላውን ጥቅምና በጎ ነገር አለማድለቅ ጥላቻን የመስበክ ያህል ነው።
አቶ አንዶም፣
የብሔር ግጭት አሸናፊና ተሸናፊ የለበት። በብሔር ምክንያት ግጭት ከተፈጠረ ማቆሚያውም ከባድ ነው፣ ጥፋቱም ከባድ ነው። አሸናፊም ተሸናፊም የሌላ ግጭቶች አይኖርም እና ዘላቂ የሆነ የህብረተሰብ መሰናቀል፣ መሞት፣ መቁሰል፣ የንብረት መውደም ያጋጥማል። ስለዚህ ይሄ ነገር መቆም አለበት። ማንኛውም ሰው በጥፋቱ መጠየቅ አለበት። በብሔር ብቻ መጠቃት የለበትም። የዚህ ምክንያት ኢህአዴግ የሚከተለው እንደ ህወሀትም የትግራይ ህዝብ ብይ አድርጎ እንደ ብአዴንም የአማራ ህዝብ ብይ አድርጎ ኦህዴድም እንደዛ ከማሰብ ይልቅ ኢትዮጵያውያን በጋራ ዲሞክራሲያዊ ስርዓት ገንብተን እኩል ተጠቃሚነት ሰፍኖ ዲሞክራሲያዊ የሆነ ስርዓት የምንገነባበት አብረን መታገል አለብን። ኢህአዴግ ውጭ እንደዚህ አይነት ኢህአዴግን መጠየቅ አለበት። ሌላ አካልም ወደዚህ አይነት እንቅስቃሴ የብሔር ፍጅት ቅስቀሳ የሚያደርግ ማንኛውም ኃይል ተጠያቂ የሚሆንበት አሰራር መፈለግ አለበት። የኢትዮጵያ ህዝብ በውጭ ያለውም በውስጥ ያለውም፣ ምክንያቱም ይሄ ነገር መቆም አለበት። አንድ ቦታ ላይ ካልቆመ የባሰ ጥፋት ሊያመጣ ይችላልና ሌሎች ኢትዮጵያውያን፣ ሁሉም ኢትዮጵያውያን በአንድ ላይ እንደ ዜጋ እኩል ታይተው በችሎታቸው፣ በአቅማቸው፣ በፍላጎታቸው የሚኖርባት ኢትዮጵያ መፍጠር አለብን። ለብሔር ከመጋጨት ፖለቲካ ራሳቸውን ይሁን በጽንፈኝ ኃይሎችም ከተግባራቸው የቆጠር አለባቸው። ስለዚህ ይሄ ነገር አንድም አይልም፣ ሁሉም ብሔሮች ላይ ይደርሳል። በውጭ ያሉ ጽንፈኛ ኃይሎችም ይሄ ነገር የራሳቸውን ተጠያቂ እንደሚያደርጋቸውና ኃላፊነትም ሊሰማቸው ይገባል የሚል መልእክት ነው ያለን። የኢትዮጵያ ህዝብም እንደዚህ አይነት ወደ ብሔር ጥፋት የሚወስድ አዝማሚያዎችና ፖለቲካ ኃይሎች ማውገዝ አለበት የሚል አሰባለኝ።
እንግዲህ አቶ አንዶም፣ ወደ ሌሎች የማውገዝ ነገር ነው የተሸጋገርከው። በግልና በቡድንስ እናንተስ በመጻፍ መረጃዎችን በጣም በፍጥነት ቀድሞ በማሰራጨት ጉዳዮቹ ተጣርተው አንድ ቦታ ላይ ሳይደርሱ ማህበራዊ ሚዲያ ላይ መጻፍ የመሳሰሉት ነገሮችስ፣ እነዚህ ጉዳዮችስ ሊታዩ አይገባቸውም?
ማንኛውም በማህበራዊ ሚዲያ የሚጽፍም የሚንቀሳቀስ ሰውም ከዚህ ተለይቶ አይታይም እና እንደዚህ አይነት ነገሮች ሲያጋጥሙ መታረምና መስተካከል አለባቸው የሚል አሳባለሁ። ያው እዛ ላይ ይጠቃልላሉ ብዬ ስላሰብኩ ነው።
በውይይቱ ላይ ተገኝታችሁ ሀሳባችሁን ስላካፈላችሁ በጣም እናመሰግናለን። ይህ ጉዳይ ግን እንዲሁ በዚህ ውይይት መቆም ያለበት አይመስለንም እና እስቲ ሌሎችንም ተሳታፊዎች ደግሞ ጨምረን በስፋት እንደው አንድ መቋጫ የሚበጅለት ውይይት ቢሆንና ይሄ ነገር በተለይ በህዝቦች መካከል የሚደረጉ ግጭቶች መቆም እንዳለባቸው የሁሉም ሰው እምነት ነውና በስፋት ተመልሰን ይህንን ውይይት እንቀጥልበታለን። ሌሎች ሰዎችን ለውይይትም ጭምር ጋብዘን ለዛሬው ሁለታችሁንም በጣም አመሰግናለሁ።
መልካም እናመሰግናለን።
የፕሬዚደንት ትራምፕ የኢየሩሳሌም ውሳኔና ውጤቱ።
የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ኢየሩሳሌምን እንደ እስራኤል ዋና ከተማ በይፋ እውቅና ሰጥተው ቴል አቪቭ የሚገኘውን የአሜሪካ ኤምባሲም ወደዚያው የማዛወር ዝግጅት እንዲጀመር ባለፈው ረቡዕ ትዕዛዝ ከሰጡ በኋላ መካከለኛው ምስራቅ እንደገና በተቃውሞና በሁከት ሲታመስ ሰንብቷል። ኢየሩሳሌም የአይሁድ ዋና ከተማ ብቻ ሳትሆን እስራኤል ከተመሰረተችበት እንደ አውሮፓውያን አቆጣጠር ከ1948 ዓ.ም አንስቶ የመንግስቷም ዋና መቀመጫ ነው ብለው የሚያምኑት ሚስተር ትራምፕ ይፋ መግለጫቸውን ከመስጠታቸው በፊትም እርምጃው እጅግ ዘግይቷል ሲሉ ተናግረዋል።
እኔ እውቅና የሰጠሁት ለእውነታው ነው ያሉት ፕሬዚደንት ትራምፕ ውሳኔው የተላለፈውና የጸደቀውም የዛሬ 22 ዓመት በአውሮፓ የዘመን አቆጣጠር በ1995 ዓመተ ምህረት በዩናይትድ ስቴትስ የተወካዮች ምክር ቤት በሁለቱም ፓርቲዎች እንደራሴዎች አብላጫ ድምፅ መሆኑንና ከስድስት ወራት በፊትም የሕግ መወሰኛ ምክር ቤቱ ያንን ውሳኔ ማሳለፉን አመልክተዋል። አረብና የእስልምና አራማጅ የሆኑ መንግስታት መሪዎች አወዛጋቢ ነው ያሉት ይህ የፕሬዚደንት ትራምፕ እርምጃ በአካባቢው ውጥረት እንደሚያባብስና እስራኤልንና ፍልስጤማውያኑን ለማደራደር አሜሪካ የያዘችውን ጥረት የሚያስተጓጉል እንዲያውም ተአማኒነቷን የሚያሳጣና ትጫወት ከነበረው ቁልፍ ሚና ውጭ የሚያደርጋት እንደሆነ የሚገልጹ ተቃውሞችና ትንታኔዎች እየተሰሙ ናቸው።
ፕሬዚዳንቱ የወሰዱት እርምጃ ለመካከለኛው ምስራቅ ሁሉም የሚቀበለው ዘላቂ ሰላም እንዲገኝ ሀገራቸው ያላትን ቁርጠኝነት አያናጋውም ብለዋል። ፍልስጤማውያኑ የቁጣ ቀናት ብለው በጠሯቸው ቀናት ተቃውሟቸውን በተለያዩ መልኮች ሲያሰሙና ሲያሳዩ ቆይቷል። ለመሆኑ ይህ የትራምፕ ውሳኔ ትርጉሙ ምንድን ነው? በኦሃዮ ዩኒቨርሲቲና የኦሃዮ ስቴት ዩኒቨርሲቲ በስክሪፕስ የጋዜጠኝነት ትምህርት ቤት የፖለቲካ ሳይንስ መምህሩን የቀድሞውን ዲፕሎማት ፕሮፌሰር ብሩክ ኃይሉን ሰለሞን አባተ ለትንታኔ ጋብዟቸዋል።
ዶክተር ብሩክ ኃይሉ ጤና ይስጥልኝ፣ እንደምን አመሽው?
ጤና ይስጥልኝ አቶ ሰለሞን፣ እግዚአብሔር ይመስገን። እንዴት አመሻችሁ?
እግዚአብሔር ይመስገን። እንግዲህ አሁን የደወልኩልዎት እንደ ፖለቲካ ሳይንስ ምሁርም እንደ ዓለም አቀፍ ጉዳዮች አዋቂ እንደ ቀድሞ ዲፕሎማትም በመካከለኛው ምስራቅ ባሉ ሁኔታዎችና በሰሞኑ የዩናይትድ ስቴትስና የእስራኤል ግንኙነት እንደዚሁም የዓለም ምላሽ ላይ አንዳንድ ትንታኔና ማብራሪያዎች እንዲሰጡኝ ነበርና ዶክተር ብሩክ ዓለም እስራኤልን እንደ መንግሥትነት አውቋታል። ከተወሰኑ ከጥቂት አገሮች በስተቀር ብዙ ዓለም የመንግሥትነት ዕውቅና የሰጣት አገር ነች። ይህ ሆኖ እያለ ከዩናይትድ ስቴትስ በስተቀር አንድም አገር ዋና ከተማዋ ኢየሩሳሌም መሆኗን ይፋ ዕውቅና ሰጥቶ በዚያ ኤምባሲውንም አላስቀመጠም። ለምን ተጨነቀ ዓለም በዚህ ጉዳይ ላይ? እስራኤልን እንደ መንግሥትነት ካወቀ በኋላ የኢየሩሳሌም ጉዳይ ለምንድን ነው ይህንን ያህል ያስጨነቀው?
አመሰግናለሁ አቶ ሰለሞን። ይሄ በጣም ጥልቅና ሰፊ ጥያቄ ነው። እንደው ባጭሩ ለማስቀመጥ ኢየሩሳሌም በተመለከተ መቼም ኦልደስት ማለት በጣም በጣም የቆየች ከተማ ናት በሶሊድ ታሪክ። እንደገና ኢየሩሳሌምን ልዩ የሚያረጋት የአይሁድ ሃይማኖት፣ የክርስቲያን ሃይማኖት እንዲሁም የእስልምናም ሃይማኖት፣ ሶስቱንም ሃይማኖት አቀናብራ ያዘች፣ ሶስቱም የሃይማኖት ተከታዮች የሚኖሩባት ከተማ መሆኗ ታሪኩ እንዳለ ሆኖ ባለፉት ዓመታትና ጊዜዎች በሙሉ ሶስቱም ሃይማኖቶች አብረው የኖሩበት ጊዜ ነው። እንግዲህ አሁን ይህንን ጉዳይ ለየት የሚያደርገው ምንድን ነው? ኦቶማን ኢምፓየር ከወደቀ በኋላ በእንግሊዝ ስር አስተዳደርነት ማንዴት ፓሊስታይን ተብሎ አካባቢው ተላለፈ። ያንን ሲተላለፍ ኢየሩሳሌም የማንም ከተማ እንዳልሆነች እና ለሁሉም ሃይማኖቶች ለሶስቱም የዓለም ትላልቅ ሃይማኖቶች ቤት ሆና መኖሪያ መተዳደሪያ እግዚአብሔርን ማምለኪያ ቦታ ሆና እንድትቀመጥና እንድትቀጥል ይዞቷ ነበር ስምምነቱ። አሁን ለየት የሚያደርገው ምንድን ነው? ለመጀመሪያ ጊዜ በግልጽ እስካሁን ብዙ ክርክሮች ነበሩ። አሜሪካ ኢየሩሳሌምን በተመለከተ የእስራኤል ይዞታ እንደሆነ መቀበሏ ማመኗ ነው ትልቅ ጉዳይ የሚያደርገው። ባለፉት ሰባ ዓመት ብዬ የምቆጥረው እስራኤል ከተቋቋመች 69 ዓመቷ ነው። ከዛ ወዲህ የአሜሪካ መንግስታት በሙሉ ሪፐብሊካን ይሁን ዲሞክራት አስተዳደር ሁሉም ሳይነኩት ይህን ጉዳይ የሚፈጥረውን ችግር ግንዛቤ በመውሰድ እንደገናም መፍትሄን በተመለከተ ፍልስጤሞችም በብዛት ስለሚኖሩበት አይሁዶችም ስላሉበት የሁለቱንም ኮሚኒቲዎች በሚያስተናግድ ሁኔታ ጥቅማቸው ሳይገፋ ሳይሸረሽር የሁሉም ከተማ እንድትሆን በሚል ዓላማ ተይዞ የቆየ ጉዳይ ነበር። አሁን ግን የተፈራው ደረሰ፣ በተለይ በመላው ዓለም። ይሄ ምንድን ነው? ለመጀመሪያ ጊዜ ዶናልድ ትራምፕ ይህን እውቅና ሰጥተው የእስራኤል ርዕሰ ከተማ እንድትሆን መወሰናቸውን አሳወቁ። እንግዲህ ታይ እንግሊዝ ነጻነት ለእስራኤል ስትሰጥ ለፍልስጤምም መብት ተሰጥቶ ነበር። በወቅቱ ፍልስጤሞች የተሰጣቸውን መብት አልተጠቀሙበትም። ለሁለት ሀገር እንዲከፈል ነበር ኢየሩሳሌም መሀል ሆና አካባቢው በሙሉ። ያ እንግዲህ አመለጣቸው ፍልስጤሞች። ከዛ በኋላ እንግዲህ እሱ ውጤት የ48 ጦርነት እስራኤል ግዛቷን በደንብ ተቆጣጥራ በራሱ እጅ አስገባች። ከዛም 56 ጦርነት ቀጠለ። ሞር ቴሪቶሪ በእጇ አስገባች። 67 በደንብ አስከበረች፣ ያዘች አሁን ያለውን ይዞታ በተለይ የጋዛ ሰርጥንና ምዕራብ ባንክን። ይሄ ሆኖ እዚህ ደረጃ ደርሰዋል። እንግዲህ ባጭሩን መንደርደሪያ እንዲሆን ዓለም በሙሉ ምዕራብ አውሮፓ እንኳን እስልምና ተከታዩ ክርስቲያኑ ምዕራብ አውሮፓ አፍሪካ ሀገሮች በሙሉ ኢየሩሳሌም የሁላችሁም ቤት ነውና በዛ አኳያ ችግሩ መፈታት አለበት በሚል ማንም አገር እንዳልከው ከአሜሪካ በስተቀረ እሱም አሜሪካም ተፋደፋ ሲሉ ነበር እስካሁን። አሁን ግን በለይለት ሁኔታ በቃ እኛ ወስነናል፣ የእስራኤል ርዕሰ ከተማ ናት፣ ከቴላቪቭ ወደዛ እንዲዞር ትእዛዝ ሰጥቻለሁ ብለው ማሳወቋቸው እንደምታውቀው ትልቅ አዋራና ትልቅ ፖለቲካ ዳመና፣ ጥቁር ዳመና በአካባቢ እያዣበበ መጥቶ ያው እያየ ነው ነው።
አቧራ ብቻ ሳይሆን ብዙ ጭስም መታየት ጀምሯል። ሐማስም አንዳንድ ጥቃቶች እየሰነዘረ የእስራኤል አየር ኃይልም ድብደባ እያካሄደ ነው። ግን አንድ ጥያቄ እስቲ እዚህ ጋር ላንሳ። የዩናይትድ ስቴትስ ፓርላማ በ1995 ዓመተ ምህረት በአውሮፓ አቆጣጠር ከ22 ዓመት በፊት ነው ወስኗል። ይህንን ጉዳይ አንስቶ የእስራኤል ዋና ከተማ ኢየሩሳሌም ነች፣ ኤምባሲውም ወደዛ መዛወር አለበት ሲል ወስኖ፣ ፕሬዚደንቶቹ ግን ሲያሸጋግሩት ቆይተዋል ያንን ውሳ ውሳኔ ምንድን ነው? የዶናልድ ትራምፕ ጥፋት በሀገሪቱ የህግ አውጪ
የተሰጠው ውሳኔ ምንድን ነው? በየስድስት ወሩ ያለው አስተዳደር ውሳኔ እንዲሰጥበት በሚል የተወሰነው እንዳልከው በኮንግሬስ በየስድስት ወሩ፣ ለምሳሌ ኦባማ ስልጣን እስከለቀቀ ድረስ 16 ጊዜ ልበልህ ቀርቦለታል። ፕሬዚደንት ቡሽም ከዛም በፊት ክሊንተንም ቀርቦለት ነበረ። በየስድስት ወሩ ይቀርባል። ግን ፕሬዚደንቶቹ እስካሁን ያሉት ደፈራ አድርገው ሊወስኑ አልፈለጉ። ምክንያቱም ምን ጠንቅ ይዞ እንደሚመጣ ስለሚያውቁትና ፍትህ መጓደል እንደሌለበት። ፍልስጤሞችን በሚሊዮን የሚቆጠሩ አሉ። ኢየሩሳሌምም ለእነሱ ከተማቸው ሀገራቸው ናት እና በዛ አኳያ የእነሱም ጥቅም መከበር አለበት እና አንድ እንደ ዘልቀታ ያለው መፍትሄ እንዲፈለግ በሚል ሲያስተላልፍ ወደ ቆዩት። አሁን ግን ወደ አልክ ወደ ፕሬዚደንት ትራምፕ ስንመጣ ያኔ ሲወዳደሩ የዛሬ ዓመት አንዱ ቃል ይዘው የተነሱት ምንድን ነው? በተለይ ፕሮ እስራኤል ለሆኑ ተቋማትና ድርጅቶች ለጠቅላይ ሚኒስትር ቢቢ ኔታንያሁና ደጋፊዎቻቸው ከረር ለሚያደርጉ የአይሁድ ድርጅቶች ፖለቲካ አጀንዳ ያላቸው የሌላቸው ሃይማኖታዊ ሆኑ ያልሆኑ ለነሱ ቃል የገቡት ምንድን ነው? እኔ ስልጣን ላይ ብመረጥ ኢየሩሳሌም ርዕሰ ከተማ እንድትሆን አውቃለሁ በሚል ነው። አሁንም በዛ መሰረት ውሳኔን ይኸው። በተጨማሪ እንዲሁም የክርስቲያን ቀኝ አቶ ሰለሞን እንደምታስታውሰው የአሜሪካ ክርስቲያን ቀኞች እነሱም ለእነሱም ቃል ገብተው እንደምናስታውሰው ፕሬዚደንት ትራምፕ ከሚደግፏቸው ቡድኖች መካከል ጠንከር ያለ የሃይማኖትና የፋይናንስ አቅም ያላቸው የአሜሪካ ቀኝ ከረር የሚያደርጉ
ወግ አጥባቂዎቹን ማለት ነው።
አዎ እነሱ ማሟላታቸው ነው። ግን የሚያሳዝነው ምንድን ነው? አሁን የሚያጠይቀውም ፕሬዚደንት ትራምፕ ፖለቲካውን ጠለቅ ባለ ሁኔታ እንደማያውቁ ሁሉ እየፈተቹ ነው። አሁን ይሄ ምንድን ነው? ፖለቲካ ሲባል መስጠትና መቀበል አለ። ይሄ ጊቭ ኤንድ ቴክ በነፃ ነው። አሁን ለምሳሌ ለእስራኤል የሰጡ ብዙ እየተወቀሱበት ነው። በአሜሪካ ፖለቲካ በዩኒቨርሲቲ አካባቢ በመሳሰሉ ማለት ምንድን ነው? አንድ አስተዳደር ሲወስን ለእስራኤል መንግስት ኢየሩሳሌምን አውቃለሁ ብሎ ሲነሱ፣ እሺ እናንተስ ለፍልስጤሞች ምን ታደርጋላችሁ ብለው ማንሳት ይገባ ነበር ነው የሚባለው። እሱ ምንድን ነው? በኦስሎ አኮርድ የተነሳ አምስት ነጥቦች አሉ።
የኦስሎ ስምምነት ማለት ነው።
አዎ የኦስሎ ስምምነት በ1993 እና ሁለተኛው በ1995 የተደረገው በሟቹ በራቢን እና እንዲሁም በያሲር የእስራኤሉ ጠቅላይ ሚኒስትር የሞቱትም ለሰላም ሲሯሯጡ ነው የተገደሉት።
አሁን ያን ጊዜ የእስራኤል የተለያዩ መሪዎች ሰላም ለመሬትና መሬት ለሰላም የሚሉ የተለያዩ አጀንዳዎችን ሲያራምዱ ይስሐቅ ራቢን ሰላም አወርዳለሁ ብሎ ሲደክሙ እንደነበረ
የእሱ ጦስ ነው በአክራሪ አይሁድ ተቀናቃኞች የተባንድ ወጣት የተገደሉት። እንግዲህ ምንድን ነው ለመጀመሪያ ጊዜ እስራኤል ፖለቲካ ከተቋቋመች በኋላ የለወጡት እሳቸው ናቸው። ጦርነቱንም አልነው ተዋጋን፣ ደም ፈሰሰ፣ ይህን ሁሉ ገንዘብ አፈሰስን፣ የእስራኤልን በግዛትነቷን አስከበርን፣ ግን ለፍልስጤሞችም አንድ ቤት የሚሆናቸው ከቀረው ቴሪቶሪ ግዛት የማቋቋም መብት ካልሰጠናቸው የይሁዲው ህዝብ አይሁድ ህዝብ በምንም አይነት እግዚአብሔር የማያወደው ነው፣ ሰላም አናገኝም ዘለቄታ፣ ስለዚህ ምን እናርግ፣ ቁጭ ብለን እንነጋገር በሚል በሚስጥር ንግግር መደረግ ጀመረ ኦስሎ። ውጤቱ ያው መፈራረም ደረጃ ደርሰው ያሲር አራፋትና እሳቸው ለመጀመሪያ ጊዜ ተገናኝተው ተፈራርሞ ቢል ክሊንተን የጊዜው ፕሬዚደንት አፈራራሚ ሁና ጋራንተር ሆነው ለመጀመሪያ ጊዜ ፍልስጤሞች እስራኤልን ያወቁበት ውጤቱን ማለት ነው። እስራኤሎች ደግሞ ፍልስጤሞችን እንደ አገር እንደ መንግስት ያወቁበት ሁኔታ ተፈጥሮ ሰላም ተወለደ። እንግዲህ አሁን ይህ ሁሉም ነው የሚሸረሽረው የሰሞኑ ውሳኔ ማለት ነው። ይህን ሁሉ ነው ኦክሲጅን የሚያሳጣው፣ የሰላሙን ኦፕሽን ነው ገደል የሚከተው ማለት ይቻላል፣ ወደ ጎን የሚያደርገው እና ከአምስት ጥያቄዎቹ መካከል ሶስቱን እንኳን ለማስመለስ ይችሉ ነበር የሚል አስተያየት እኔም አለኝ። ለምሳሌ የእስራኤሎች ሴትልመንቶች አሉ፣ በኢየሩሳሌም እና በዌስት ባንክ በሰፊው የሚሰሩ ቤቶች አሉ።
ሰፈራ ማለት ነው፣
ሰፈራ የተደረገ ነው። እሱን ካላቆማችሁ የኢየሩሳሌምን ርዕሰ ከተማነት አላቅም ቢሉ ከቢቢ ኔታንያሁን ጥሩ የሆነ የፖለቲካ ውጤት ሊያገኙ ምናልባት ይችሉ ነበር። እንደገና ደራይቶ ፍሪተርን ይባላል ማለት ፍልስጤሞች እንደ ጨው ዓለም ተበትነዋል። የእነሱን እንኳን ጥቅም የማስጠበቅ እነሱንም ወደ ሀገራቸው ይምጡ ፍቀዱላቸው፣ መንግስታቸውን በደንብ ይመስሉት ወደሚል ኔጎሽየት እንኳን ቢያደርጉት ዶናልድ ትራምፕ የአረቡንና የፍልስጤንን ቀልብ በመሳብ አሁን የፈራንለት ይሄ ኩችና ውስጥ ትልቅ ጋዝ ታንክ ሲሊንደር ሊፈነዳ እየተንተከተከ ሁሉም በየአካባቢው የምንሰማው ሁኔታ ሊያቀዘቅዙት ባያጥፉትም ሊያቀዘቅዙት ያስችላቸው ነበር የሚል አስተያየት ነው ያለን። ስለዚህ በነጻ ነው ያስረከቧቸው ለቢቢ። ትልቅ ድል ነው ለእስራኤሎች፣ ለእስራኤል መንግስት፣ ምክንያቱም በዜሮ ነው የተገኙ ማለት ይቻላል። ለዚህም ነው አሁን ለምሳሌ በመላው ዓለም አሜሪካ እንግዲህ በቃ ይሄ ፍትህ ላይ ቆመች ሀገር አይደለችም፣ ሁለቱንም እኩል ምታይ አይደለችም፣ ወገኝተኝነቷን መቆርቆሯን ለማን እንደሆነ ትራምፕ አሳይቷል። እንግዲህ ያው ወደ ጭቅጭቁ ወደ መታኮሱ ሮኬት መተኮስ ጀምሯል። ወደ ሰልፉ ሁኔታው የተማማቀ ከድጥ ወደ ማጡ የሚሄድ ሁኔታው የዚህ ውጤት ነው ለማለት ነው የሚያስችለው።
ዶክተር ብሮክርሶ የኢትዮጵያን የውጭ ጉዳይ መስሪያ ቤት ያውቁታል፣ የውጭ ጉዳይ ፖሊሲውን ያውቁታል። ምክትል አምባሳደር ሆነው ዋሽንግተን ላይ አገልግለዋል። በተባበሩት መንግስታት ድርጅት የኢትዮጵያ ተጠሪ ሆነው ዩኔስኮ ውስጥ ሰርተዋል። እንደ ምሁርም ማጥናቶ መከታተሉ አይቀርም። ሰሞኑን ወደ አዲስ አበባ ደውዬ አንድ የውጭ ጉዳይ መስሪያ ቤቱን ባለስልጣን ጠይቄ ነበረ፣ የኢትዮጵያ አቋም በዚህ ጉዳይ ላይ ምንድን ነው፣ አንድምታውስ ምንድን ነው የሚል መልስ ለማግኘት ሞክሬ ነበርና መናገር አልፈለጉም። ምንም ማለት አይፈልግም የኢትዮጵያ መንግስት በዚህ ጉዳይ ላይ፣ እኛ ባለስልጣንም ምንም ሊነግሩኝ አልፈለጉም። እርስዎ በቅርብ እንደሚያውቁት ምንድን ነው ኢትዮጵያን ከዚህ ጉዳይ ጋር የሚያገናኛት ነገር? ምን ይመስልዎታል የኢትዮጵያ አቋም ሊሆን የሚችለው?
በጣም በጣም ጥሩ ጥያቄ ነው፣ ቁልፍ ጥያቄ። እውነቱን ለመናገር ኢትዮጵያን በተመለከተ የኢትዮጵያ ፎረን ፖሊሲ የውጭ ግንኙነቷ መሀለቁ መሰረቱ በአካባቢ ሀገራትና መካከለኛ ምስራቅ ነው። በተመለከተ ወዳጅን ማፍራት ነው፣ ኢቨን በዓለም ደረጃ የሚል ፕሪንስፕልና መርህ ነው ያለው። ጠላት ከማፍራት ወዳጅ ማፍራት ይሻላል። ሌላው ቢቀር ከኤርትራም ጋር በተመለከተ በዘዴ በስላች መያዙን ጦርነት ጠቅላላ ገብቶ የጦርነት ውጤቱና መዘዙ ብዙ ነው፣ በገንዘብ በሰውም በደምም በምንም እና ከእስራኤልም እና ከመካከለኛ ምስራቅ አረብ ሀገሮች ጋር በጣም በጣም እየረቀቀ የመጣ ግንኙነት አለ።
ይሄ ጉዳይ ገና መጀመሩ ነው። ብዙ ውይይት እናደርግበታለን። ሰሞኑንም እየተመላለስን እንነጋገርበታለን። ቃለ ምልልሳችንን አድማጮች በቀሪ ጉዳዮች ላይም ያሉትን ከዌብሳይታችንም መከታተል ይችላሉ። ለሰጡኝ ማብራሪያ እጅግ በጣም አድርጌ አመሰግናለሁኝ። ለተለመደው ጥልቀት ያለው ማብራሪያው ዶክተር ብሩክ።
እኔም አቶ ሰለሞን በጣም አመሰግናለሁ ለተሰጠኝ እድል።
ያስተናገድናችሁ ያህል ነው ጽዮን ግርማና
እኔም ሶሎሞን አባተንን። ወደ ተከታዩ ዝግጅታችን እንሸጋገር። የካሊፎርኒያ ቃጠሎ
በምዕራብ ዩናይትድ ስቴትስ ግዛቷ ካሊፎርኒያ ባለፈው ሰኞ ምሽት የተቀሰቀሰ ሰደድ ቁጥሩ ከ200,000 በላይ የሆነ ሰው አፈናቅሏል። በሕይወት ላይ የደረሰ ጉዳት ባይኖርም የተወሰኑ ሰዎች ጉዳት አጋጥሟቸዋል። ብዙ ንብረት ወድሟል። የእሳት ተከላካይ ሰራተኞችም አደጋውን ለማቆም እየተረባረቡ ናቸው። ካሊፎርኒያን መላልሶ እያጠቃ ያለው ቃጠሎ መነሻው ምን ይሆን? ምን አይነት ጥንቃቄስ መደረግ አለበት? ሎስ አንጀለስ የሚገኘው ሪፖርተራችን ዳንኤል አርጋው ባለሙያ አነጋግሯል።
ፕሮፌሰር አስፋው በየነ በሳን ዲያጎ ስቴት ዩኒቨርሲቲ የመካኒካል ኢንጂነሪንግ መምህርና የኃይል ጥናት ተመራማሪ፣ ከኃይለኛ ንፋስ ጋር ተደምሮ ሰደድ እሳቱ አድማሱን በማስፋት በርካታ ነዋሪዎችን ከመኖሪያ ቤታቸው ማፈናቀሉን ቀጥሏል። የእሳት አደጋ ካሊፎርኒያ ግዛትን ሲያጠቃ በተደጋጋሚ እናያለን እና መነሻው ምን ሊሆን ይችላል ፕሮፌሰር?
ይሄ ተመላልሶ በተለይ ደቡብ ካሊፎርኒያን የሚያጠቃው እሳት መነሻውና አብሮ ደግሞ ተያይዞም የሚመጣው ሳንታ አና የሚባል ንፋስ ሲጀመር ነው። ስለዚህ የእሳቱን ምክንያት ለማወቅ ይህንን የሳንታ አና የሚባለውን ንፋስ በጣም በዲቴል ባይሆን በትንሹ ማወቅ ያስፈልጋል። ካሊፎርኒያ በአመት 90% ያክል ጊዜ ንፋስ የሚነፍሰው ከምዕራብ ወደ ምስራቅ ማለትም ከውቅያኖሱ ወደ ምድር ነው። በአመት ውስጥ እንግዲህ ከ365 እንደዚህ ያህል ቀናት ውስጥ 360 ያክል የንፋሱ አቅጣጫ በደንብ የታወቀ ነው። ከምዕራብ የውቅያኖሱን እርጥበት ይዞ ይመጣል። ነገር ግን በአመት 160 የሚያክሉ ቀናት የተወሰነ ወራትም ባይኖራቸው በብዛት የሚመጡበት ጊዜ የታወቀ ነው። በመስከረም፣ ጥቅምት፣ ዳር፣ ታህሳስ አካባቢ የአየሩ አቅጣጫ ይለወጣል። ከምስራቅ ወደ ምዕራብ ይሆናል። ይህም እንግዲህ ማዮቪ የሚባል በረሃ አለ ኔቫዳ ውስጥ። በረሃው በጣም ከፍተኛ ምድር ላይ ነው ያለው። ከውቅያኖስ ከፍታ በላይ እስከ 1500 በላይ ከፍታ ያለው በረሃ ነው። እዚያ ላይ ሀይ ፕሬሽር ትልቅ የአየር ግፊት ሲኖር እና ፓሲፊክ ውቅያኖስ ላይ ደግሞ ትንሽ ንፋስ ሲኖር የአቅጣጫ ይለወጥና ንፋሱ ደግሞ ከጋራ ላይ ቁልቁለት ነው የሚመጣው ወደ ታች። ይህ እንግዲህ ተያይዞ የሚመጣው ከዚህ ከአቅጣጫ መለወጥ ጋር የቴምፕሬቸሩ ደግሞ ወደ ታች እየወደቀ በሚመጣበት ጊዜ የአየሩ ቴምፕሬቸር እያደገ ስለሚመጣ ደግሞ ከዚያ ጋር አንጻራዊ ርጥበቱ ይቀንሳል፣ ከ10% በላይ ይቀንሳል። ስለዚህ አንደኛ ኃይለኛ ይሆናል ንፋሱ፣ በሰዓት እስከ 100 ኪሎ ሜትር ድረስ የሚሄድ ኃይለኛ ንፋስ ይሆናል። ሁለተኛ በጣም ደረቅ ነው። ሶስተኛ ደግሞ ጊዜው በተለይ ባሁኑ ጊዜ ከበጋ ቀጥሎ ስለሚመጣ ሳሮች በጣም ደርቀዋል እና እነዚህ ሶስቱ አንድ ላይ እንግዲህ ሲደመሩ ትንሽ ነው የሚያስፈልጋቸው እሳቱን ለመቀስቀስ እና ኃይለኛ ንፋሱ ራሱ የኤሌክትሪክ ምሰሶዎችን ይጥላል። ለምሳሌ ብዙውን ጊዜ በዚህ ምክንያት ነው እሳቶች የሚነሱት። አንዳንድ ጊዜ ደግሞ እንግዲህ አንፎርቹኔትሊ ተንኮልም አለ። በብዛት እሳት የሚያቀጣጥሉ ተንኮለኞች ሰዎች አሉ። እንዲሁ እሳቱ ሲቀጣጠል ንብረት ሲባላሽ ማየት ደስ የሚላቸው እነዚህ ሁለቱ መቀስቀሳ ነው የሚፈልጉት በአሁኑ ጊዜ እና ያንን እሳት በሚጭሩበት ጊዜ በብዛት ሳር ደርቋል። ከበጋ በኋላ ስለሆነ የበልግ ሰዓት ኃይለኛ ንፋስ አለ። ንፋሱ ደግሞ በጣም ደረቅ ነው። እነዚህ አንድ ላይ ተጣምረው ሳንታ አና አየርና ከዚያ ከሳንታ ጋር የሚመጣውን ደግሞ ለእሳት አደጋ ምቹ ጊዜ ይፈጥራል።
ፕሮፌሰር አስፋው ብየነ፣ በእሳት አደጋ ወቅት መደረግ አለባቸው የሚሏቸው የጥንቃቄ እርምጃዎች ምንድን ናቸው? እንደ አንድ የኃይል ጥናት ባለሙያ የሚያስተላልፉት መልዕክት ካለብ?
ይህ ብዙውን ጊዜ ይነገራል። አንደኛ ቤቱ ራሱ ለእሳት እንዳያመች ተደርጎ መሰራት አለበት። አብዛኞቹ ዘመናዊ ቤቶች በዚህ አይነት ነው የሚሰሩት። ዋናው ግን ዙሪያውን የደረቀ ሳር ካለ አደጋው በቀላሉ ይጋለጣል ማለት ነው። እሳቱ ተያይዞ ወደ ቤቱ ሊቀርብ ይችላል ደረቅ ሳር ካለ። ስለዚህ ዙሪያውን አብዛኞቹ ቤቶች አሁን እንደዚህ ያለ አካባቢ የሚኖሩት ቤቶች ከቤቶቻቸው አርቀው ያለውን ደረቅ ሳር ይመነጥራሉ። ዋናው ብዙ ለውጥ የሚያመጣው ይሄ ነው። ሌላውን እንግዲህ እሳት አንዴ ከመጣ ደግሞ መደረግ ያለባቸው አካባቢው ከደረሰ መደረግ ያለባቸው ጥንቃቄዎች አሉ። አሁን እኛ አካባቢ አንተም እንደተነጋገርከው ወደ 20-30 ማይል ርቀት ላይ እሳት ይነዳል በብዛት። አሁን አንተ ጋር እያወራ ማለት ነው ቴሌቪዥኑን ኦን አድርገን ቁጭ ብለን እንጠብቃለን ምን ያህል ቀረበ ብለን ተጋጅተን ማለት ነው እና በዚያን ጊዜ የኤሌክትሪክ ኃይል ሊቋረጥ ይችላል። ስለዚህ ጋራጅን ከፍተ መኪናውን ውጭ አቁመ የሚያስፈልግህን በጣም የምትፈልጋቸውን ዶኩሜንቶች መኪናዎች አዘጋጅተ አምጣ። ግን ከመጣ አትሊስት ራሴንና በጣም ጠቃሚ የሆኑትን ዶኩሜንቶች ለማዳን የምትችልበትን ሁኔታ ፈጥረት ትጠባበቃለ ማለት ነው። በሩቁ ግን ዋናው በአካባቢ በቤቱ ዙሪያ ደረቀ ሳር ያለ መኖር ነው።
ፕሮፌሰር አስፋው በየነ በአሜሪካ ድምፅ ሬዲዮ በአማርኛው ዝግጅት ክፍል ስም እጅግ አድርጌ አመሰግናለሁ። ጊዜ ርስል
እኔም አመሰግናለሁ።
ዳንኤልንና እንግዳውን እናመሰግናለን። የተከበራችሁ አድማጮች ሙሉውን ቃለ ምልልስ ከዌብሳይታችን ማግኘት ይቻላል።
ስለ ሳሙኤል ፈረንጅ ቀጣዩ ቅንብራችን ነው።
ጋዜጠኛ፣ ደራሲ፣ ጸሐፊ ተውኔት፣ ገጣሚ፣ ድምፃዊ፣ ተዋናይ፣ ዲያቆን፣ ሌሎችም የበርካታ ክህሎቶች አስተዋጽኦ ክብርና ሽልማቶች ባለቤቱ ሳሙኤል ፈረንጅ አረፈ። ሳሙኤል ፈረንጅ በ81 ዓመት ዕድሜው ለረጅም ዓመታት በኖረባት ቶሮንቶ ካናዳ ህዳር 20/2010 ዓመተ ምህረት ያረፈው ላለፉት 15 ዓመታት በሕክምና ሲረዳ ከቆየ በኋላ ነው። የአቶ ሳሙኤል ፈረንጅ አስከሬን እዚያው ቶሮንቶ በሚገኘው ዲችውድ መካነ መቃብር አርፏል። ስለ ሳሙኤል ፈረንጅ አንጋፋዎቹ ጋዜጠኞች ከበደ አኒሳና ንጉሴ አክሊሉ የሚከተለውን ተጨዋውተዋል።
አንጋፋው ጋዜጠኛ ከበደ አኒሳ፣ ከመካከላችን ሰሞኑን ደግሞ ታዋቂው ጋዜጠኛ የተለያየ የሙያ ባለቤት ሳሙኤል ፈረንጅ ከዚህ ዓለም በሞት ተለይቷል። በ81 ዓመቱ ነው እንደተገለጸው። ከበደ አኒሳ ሳሙኤል ፈረንጅን ያውቀዋል?
ሳሙኤል ፈረንጅን በጣም ነው የማውቀው። በጣም ወዳጄ ወንድሜ ነበረ። ማስታወቂያ ሚኒስቴር ውስጥ በልዩ ልዩ ክፍል ነው ያገለገል ነው። እሱ ቴሌቪዥን፣ እኔ ፕሬስ ነበርኩኝ እና በደርግ ጊዜ ለውጡ ላይ እኔ አገረ ሳይደር የሚኒስትሩ ረዳት ነበርኩ። እሱ ደግሞ ወደ ፍርድ ሚኒስቴር መጥቶ ነበር። ነጋሽ ገብረ ማርያም ከተማ ልማት ነባሮቹን ጋዜጠኞች ከነበሩበት የሚያነቃንቁበት ጊዜ ነበር እና ሳሙኤልን በየቀኑ አገኘው ነበረ። በጣም እንጫወታለን።
ሳሙኤል በሬዲዮ ጋዜጠኝነት ነው የጀመረው ልበል?
ሬዲዮ ነበረ፣ ከዛ ቴሌቪዥን ስቋቋም ቴሌቪዥን ነበ።
ሬዲዮ ምን ይሰራ ነበር?
ዜና አንባቢ ነበረ መሰለኝ።
የእንግሊዝኛው
እና ሳሙኤል አንደበሰርቱ ከሚባሉት ሰዎች አንዱ ነበረ። በእንግሊዝኛም በአማርኛም ማሰብ የሚችል ሰዓሊ ነው፣ አፍቃሪ ነው፣ ተናጋሪ ነው። እና ካሳ ከበደ ወደ እንግሊዝ ሀገር አንድ ፊልም ናሬት እንዲያደርግለት ይልከዋል። ከዛ ፊልሙን ጨርሶ ወደ ኢትዮጵያ ሊመለስ ሲቃረብ በጀርመን በኩል ነበር የሚያልፈው። እዛ ጀርመን ይቀራል። ጀርመን ሀገር አንድ ሴት ጋር ሲኖር ቤቷን ያቃጥላል። እስር ቤት ከተቱት። 3 ዓመት ተፈርዶበት እስር ቤት ገባ። እዛ ጀርመንኛ ተምሮ የጀርመን ሊትሬቸር ሁሉ በሚገባ ተክኖ ወጣ። ከዛ ነው ወደ ካናዳ ሄደው።
ለምን አቃጠለ የፍቅረኛውን ቤት?
ጓደኞቹ ይጋብዙትና አንድ ቀን ማታ አሜሪካ ልትሄድ ነው ብላ ሴትዮዋ ስታሾፍበት በእኔ ላይ ታሾፋለች ብሎ ቤቷን ያቃጥላል። ሳሙኤል በጣም ተናጋሪ ጨዋታ አዋቂ ሰው ነበረ። ኢትዮጵያ ቴሌቪዥን ሲያቋቁሙ ዮሐንስ ክፍሌ እሱ አዛራ ክሮስ የሚባል አንባቢ ነበረ፣ ጌታቸው ኃይለማርያም የሚባል አንባቢ ነበረ። ከእነዚህ ሁሉ ጋር ሳሙኤል በኢትዮጵያ ቴሌቪዥንን በእግሩ አቁሞት ነበር ሄደው። ዋናው የኢትዮጵያ ቴሌቪዥንና ሬዲዮ ኃላፊ አቶ ንጉሴ ሀብተወልድ ይባላል። አሁኑ አለ አቶ ንጉሴ ሀብተወልድ እና ንጉሱ የሚያውቁት ሰው ነበረ ሳሙኤል። አሁ ምክንያቱም ሲያስረዳ ስገልጽ ሁሉ በጣም ጨዋታ ቀምሞ ቋንቋውን አሳምሮ ነበር እና የሚናገረው ጃንሆይን ያስቃቸው ነበረ።
የተለየ ችሎታ እንደነበረው ነው። እንግዲህ ለምሳሌ እንደ ስዕል፣ ሙዚቃም ምንም እንዲህ አይነት ነገር።
ሳሙኤል ሰዓሊ ነው፣ ገጣሚ ነው፣ መዝፈንም ይችላል። በጣም 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 ጎበዝ የሆነ የሚዲያ ሰው ነው። እንደ አጋጣሚ ሆኖ እዛ ካናዳ ገባ። ካናዳ ሲኖር የካናዳ መንግስት ለመነሱ እስከ መጨረሻው ድረስ ረድቶት ነበር ይባላል። እኔ አላየሁት አላገኘሁትም። ሳላገኘው ማለት ነው። በጣም ወዳጄ ነበረ
ሳሙኤል ፈረንጅ። እንግዲህ ከብዙ አመት ስደት በኋላ ነው እዛው በተሰደደበት ሀገር ከዚህ ዓለም በሞት የተለየው። ብዙ ጋዜጠኞች እንደዚህ አልፈዋል። አቶ ከበደ አኒሳ
ብዙ ጋዜጠኞች አለፉ። አብዛኛዎቹ ነባር ጋዜጦች፣ ነባር የኢትዮጵያን ጋዜጦች ጋዜጣ ያስመሰሉ ያደረጉ አብዛኛዎቹ የሉም። እነ በዓሉ ግርማ ያለ ሰው፣ እንደ ሙሉጌታ ሉሌ፣ አሳምነው ገብረወልድ፣ አሰፋ ይርጉ፣ አበበ አንዱዓለም፣ ጊዮን ሀጎስ፣ ኤሸዋራን፣ ተስፋዬ ካፕቲመር፣ ተገኘ ሲያወርቅ እና አሁን ያሉት ጋዜጠኞች እንግዲህ ብዙዎቹ የተመቻቸ ጋዜጣ ነው የወረሱት። ሌሎቹም ጓደኞቼ እንደ ነጋሽ ገብረ ማርያም አሉ። ታላላቅ እጅግ የማደንቁ ጋዜጠኛ ነጋሽ ገብረ ማርያም፣ አቶ ማብሳገድ ይልማ፣ ከፍ አለማሞ፣ ብርሃኑ ዘሩ እጅግ የተከበረ ጋዜጠኛ ደራሲ ነበረ እና ብዙ ሰዎች ነው አፈራችው ኢትዮጵያ። በእውነቱ ኢትዮጵያ የሰው የአዋቂ መካን አልነበረችም።
የዛሬው ኤቢሲ የትናንቱ ኢትዮጵያ ቴሌቪዥንን በላ ሳሙኤል ፈረንጅ ቀዳማዊ ኃይለ ሥላሴ በ1957 ዓ.ም የኢትዮጵያ ቴሌቪዥንን መርቀው ሲከፍቱ እንግሊዞች ናቸው እንግዲህ ዋናዎቹ። የመጀመሪያዋ ሴት ተናጋሪ ሌኒ መኩሪያ ንጉሠ ነገሥቱ ፊት ቀርባ በወጣትነቷ እጅ ነስታ ሳሙኤል ፈረንጅን አስተዋውቃ ንግግር እንዲያደርግ የመጀመሪያው የኢትዮጵያ ቴሌቪዥን ዋና ዲሬክተር ሆኖ ንጉሠ ነገሥቱ ንግግር አድርገው የአሁን ያለውን የኢትዮጵያ ቴሌቪዥን የዛሬ 53 ዓመት መርቀው እንዲከፍቱ የጋበዘ ሳሙኤል ፈረንጅ ነው። ቁመናው እንደው ተክለሰውነቱ፣ ሁለመናው ሳሙኤል እንደው ንግግሩ፣ ነጎድጓዳማ ድምፁ፣ ይሄ ሁሉ እኔ ትዝ ይለኛል። ዛሬ ሳሙኤል ፈረንጅን አስታውሰነዋል።
አክሊሉንና ከበደ አኒሳን እናመሰግናለን። ሳሙኤል ለአጭር ጊዜም የቪኦኤ አማርኛ አገልግሎት ባልደረባ ሆኖ ሰርቷል። ኢትዮጵያ ውስጥ በ1966 ዓ.ም ተከስቶ ለነበረው ድርቅና ረሃብ ተጎጂዎች ድጋፍ በማሰባሰብ የአክሱም ሐውልት እንዲመለስ በተደረገው ጥረት ውስጥ በመሳተፍና በሌሎችም ጉልህ መድረኮች ውስጥ ተሳትፏል። አቶ ሳሙኤል ፈረንጅ ሁለት መጽሐፎችን የደረሰና ተውኔቶችንም የጻፈ ከመሆኑም በተጨማሪ ስለ ልዕልት ዳያና ህልፈት በእንግሊዝኛ የጻፈው ግጥም የተለያዩ ዓለም አቀፍ ሽልማቶችን አስገኝቶለታል።
በታይም መጽሔትም በአውሮፓ የዘመን አቆጣጠር በጥር 1994 ዓመተ ምህረት ታትሞ የወጣው ታይም መጽሔት የሳሙኤልን መጣጥፎች የምርጦች ምርጥ በሚል አምዱ ስር አስፍሯል። ሳሙኤል ከኦክላሆማ ገዢ የኦክላሆማ ግዛት እንዲሁም ከጣሊያን ፕሬዚደንት ጁዜፔ ሳራጋት የኢጣሊያ የክብር ዜግነት ተሰጥቶታል። የስምንት ልጆች አባት የሆነው ሳሙኤል ፈረንጅ በሕይወት ዘመኑ የሰባት ልጆች አያት፣ የአንድ ልጅ ቅድመ አያት ለመሆንና ለማየት የታደለ ሰው ነው። የተከበራችሁ አድማጮች፣ የምሽቱ ዝግጅታችን ተጠናቀቀ።
ነገ በመደበኛው የሰኞ ምሽት ዝግጅታችን እንገናኛለን።
ለዛሬ በሁሉም ስፍራ ባሉ መላ ባልደረቦቻችንና በቴክኒክ መሐንዲሶቹ ስም እንሰናበታችኋለን።
ጽዮን ግርማና
ሰሎሞን አባተንን ከእኛ ጋር ስላመሻችሁ እናመሰግናለን።
ሰላም፣ ደህና ደሩ።
This program has come to you from the Voice of America, Washington.